በደቡብ ኢትዮጵያ ክልል የተለያዩ ዞኖች የመምህራን ደሞዝ በመቋረጡ የተነሳ እስካሁን በአንዳንድ ትምህርት ቤቶች ትምህርት አለመጀመሩን ቪኦኤ ያነጋገራቸው ወላጆች አስታውቀዋል። ከግልና አንዳንድ የመንግስት ትምህርት ቤቶች ውጪ አብዛኞቹ እንዳልተከፈቱ ቢከፈቱም ከሁለት በላይ መምህራን ስለማይገቡ ትምህርት አለመጀመሩን ገልጸው ወላጆች ስጋታቸውን አጋርተዋል። የክልሉ መምህራን ማህበር በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እና በጎፋ ዞኖች የሚገኙ 28 ወረዳዎች የሚገኙ በሺህ የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈል አስታውቀዋል። ዮናታን ዘብዲዮስ ዝርዝሩን ይዘዋል።
በደቡብ ኢትዮጵያ ክልል የተለያዩ ዞኖች የሚገኙና ለአሜሪካ ድምጽ አስተያየት የሰጡ መምህራን የደሞዝ ጥያቄያቸው ከ2016 ዓ.ም ጀምሮ እስከ 2017 ዓ.ም የተሻገረ መሆኑን ተናግሯል። እንደየዞኑ ከአንድ ወር እስከ 3 ወር ደሞዛቸው ስላልተከፈለ ወደ ስራ ገበታቸው መመለስ እንዳልቻሉም ተናግሯል። ከነዚህ ውስጥ አንዱ የሆኑትና በደህንነት ስጋት ምክንያት ስማቸውና የሚያስተምሩበት ትምህርት ቤት እንዲነገር ያልፈለጉም አንድ የአካባቢ ሳይንስ መምህር ችግሩ ከአቅማቸው በላይ መሆኑን ተናግሯል።
ተጎተናል። እኛ አሁን ለምሳሌ በልተን ለማደር፣ ዳቦ በልተን ለማደር፣ ቆሎ ለመብላት ብለን ወደ ሌላ ስራ ነው የገባነው።
ችግሩ በጣም ከፍቶበታል ከተባሉት ዞኖች ውስጥ ወላይታ ዞን አንዱ ሲሆን ከ23 ወረዳዎችና ከተማ አስተዳደሮች ውስጥ በ17 ወረዳዎች የሚገኙ መምህራን ደሞዛቸው እንዳልተከፈላቸው ተናግሯል። ለዚህም ኃላፊነት ያለበት የአካባቢ ባለስልጣናት ናቸው ብሏል።
ተማሪ እየወደቀ ያለው እኮ በእነሱ ምክንያት ነው እንጂ አስተማሪ የራሱ ደሞዝ ቢከፈል ማቴሪያሎቹ ሁሉ ሙሉ ቢሆን ተማሪን ያስተምራል። ተማሪም ተምሮ ጥሩ ውጤት ሊያመጣ ይችላል።
የሁለት ልጆች እናት መሆናቸውን የነገሩን ወይዘሮ ስምረት በለጠ የተባሉ ወላጅ ደግሞ ዳሞት ኦይዳ ወረዳ ውስጥ አንድም ትምህርት ቤት ስራ ለመጀመሩን ተናግሯል።
ስራ ለማቆም አድማ ተደረገ። ያው የቆየ ችግር ነው። እስካሁን ያው ችግር አልተፈታም። በዛ ያው ያደረ ተማሪዎች ያው ትምህርት ቤት አልሄዱም። ያው ዝም ብሎ ደርሶ መልስ ደርሶ የተማሪ ዝም ብሎ ከጀመረ እስቲ አይተን ምናምን ብሎ ያው ደርሶ መልስ ደርሶ ይመጣል። ግን ያው ትምህርት እንዳልተጀመረ ነው።
መምህራን ይህንን የደሞዝ ጥያቄ በማቅረባቸው ለተለያዩ ዛቻ ማስፈራሪያና እስራት ተዳርጓል ያሉት ደግሞ የወላይታ ዞን መምህራን ማህበር ኃላፊ የሆኑት ወይዘሮ ባይስ ዘውዴ ናቸው።
ምክንያቱም ምንም ይሁን ምን ባልታወቀ ሁኔታ ደግሞ የተወሰኑ መምህራን ወደ 3 መምህራን ከቤታቸው ተይዘው ታስረው እስር ላይ እየተንገላቱ ያሉበት ሁኔታም አለ።
የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዝዳንት አቶ አማኑኤል ጳውሎስ በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እንዲሁም በጎፋ ዞኖች የሚገኙ 28 ወረዳዎች ውስጥ ያሉ በሺዎች የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈላቸው ለአሜሪካ ድምጽ አስታውቀዋል።
ያው ደሞዝ በአግባቡ እየተከፈለ አይደለም። ሌላው ባለመክፈላቸው መምህራን ዘንድ ቅሬታዎች አሉ።
በወላይታ ዞን 17 ወረዳዎች፣ በጎፋ 5 ወረዳዎች፣ በጋሞ ዞን 4 ወረዳዎች እንዲሁም በኮንሶ ዞን 2 ወረዳዎች ደሞዛቸው እንደማይከፈላቸውና በእያንዳንዶቹ ወረዳዎች ከ500 እስከ 1000 መምህራን እንደሚገኙ ገልጿል። ከሁለት እስከ 3 ወራት ለሚደርስ ጊዜም ደሞዛቸው እንዳልተከፈላቸውና ለከፍተኛ ችግር መጋለጣቸውንም ገልጿል።
መምህሩ በጣም ችግር ላይ ነው ያለው። እውነት ለመናገር በጣም ከፍተኛ ችግር ላይ ነው ያለው። አንደኛ አሁን ይከብዳል እንዴ ነው ለማለት ሊስትሮ የሚጠርግ መምህር አለ ብል፣ የቀን ስራ የሚሰራ መምህር አለ ብል፣ በጣም በዚህ ዘመን መምህር የሁሉም ሙያዎች ሁሉ አባት ነው። መምህር ፊደል አስቆጥሮ ነው ሁላችንንም ማለት ነው። ዶክተሩንም፣ ፕሮፌሰሩንም፣ ሳይንቲስቱንም ሁሉም ሀሁ ያስተማረው መምህር ነው። ይሄ መምህር ሊከበር ይገባል። በዚህ ኑሮ ውድነት ደግሞ የሚከፈለው ደሞዝም ጥቂት ነው። ያችንም ደግሞ በአግባቡ አያወስድም። ከዚህ የተነሳ ልጆቹን ቤቱን መምራት ያልቻለበት ሁኔታ ነው ያለው።
ክልሉ ከአንድ ዓመት በፊት በ2015 ዓ.ም በወርሃ ነሐሴ እንደ አዲስ ክልል መዋቅርን ተከትሎም የሰራተኞችን ደሞዝ በወቅቱ ያለመክፈል ችግር ሲነሳ ቆይቷል። የአካባቢ ባለሥልጣናት በወቅቱ በሰጧቸው ምላሾች የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በአራት የክልል መስተዳድሮች ተካፍሎ በመደራጀታቸው የተፈጠረ የበጀት እጥረት ሲንከባለል ከቆየው ከአፈር ማዳበሪያ ዕዳም ምላሽ የተነሳ መሆኑን ገልጾ ነበር። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊም አቶ ጎበዜ ጎዳና ግን የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የችግሩ መንስኤ የአፈር ማዳበሪያ ዕዳና በበጀት እጥረት ምክንያት በተለይም የሐምሌ ወር ደሞዝ ሙሉ በሙሉ እንዳልተከፈለ አረጋግጧል። ያልተከፈቱ ትምህርት ቤቶች ስለመኖራቸው ለዞኑ መንግስት በሪፖርት መልክ የቀረበ መረጃ የለም ሲሉም ተከላክሏል።
ጥያቄያቸው ተገቢ ነው። ደሞዝ ጥያቄ ነው። ደሞዝ ጥያቄ መጠየቅ ደግሞ ተገቢ ጥያቄ ነው። እሱ ጥያቄ ኦልሬዲ አለመመለሳችን ስህተቱ እኛ ነው። ስለዚህ ከነሱ ጋርም ከመምህራንም ጋር ሁሉም ትምህርት ቤቶች ላይ ውይይቶች ተደርገው ያሉ ችግሮች ላይ ተጓብተው ኦልሬዲ የተፈጠረው ደሞዝ የሐምሌ ወር ደሞዝ በጊዜ አለመከፈሉ ኦልሬዲ እሱ ስህተት ነው። እሱን እንደምንም አድርገን አሁን ኦልሬዲ ወረዳዎች ከፍሎ እየጨረሱ ነው ያሉትና ወደ መማር ማስተማር ስራ መምህራንም ገብተው ያሉ ጥያቄዎችንም ሰላማዊ
ይህንን በተመለከተም ከክልሉ ፋይናንስ ቢሮ ኃላፊ ከአቶ ተፈሪ አባቴም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደወልንበትን ጉዳይ ካስረዳናቸው በኋላም በጉዞ ላይ መሆናቸውን ገልጸው ስልካቸውን ዘግቷል። ሰሞኑን 32ኛውን ጉባኤም ያካሄደው የኢትዮጵያ መምህራን ማህበር በደቡብ ኢትዮጵያ ክልሎችም የመምህራን ደሞዝ በወቅቱ እንደማይከፈላቸው አስታውቋል። በተለይ በደቡብ ኢትዮጵያ ክልል ችግሩ የከፋ መሆኑና ደሞዛቸው እስከ 3 ወር ድረስ ስለማይከፈላቸው ለከፍተኛ እንግልትና ችግር መጋለጣቸውን ገልጿል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም የመምህራን ቅጥር ደሞዝና እነሱን የተመለከቱ ሌሎች ጉዳዮች የሚመለከተው የክልሉ መንግስት ነው ብለዋል። ማህበሩም ተደጋጋሚ ውትወታና ጥያቄ የሚያቀርበው ለክልሎቹ መንግስታት ነው ብለዋል። ችግሩንም መፍታት ያለባቸው የክልሉ መንግስታት ናቸው ነው ያሉት።
ክልል ያው የመምህራን ቅጥር ስንብት ጥታ ደረጃ እድገት እነዚህ የመሳሰሉት በመንግስቱ ለክልል መንግስታት ነው የተሰጠው። ስለዚህ ክልል መንግስታት ናቸው ደሞዝ የሚከፍሉት። በየክልሎቻቸው ጉባኤ ምንድን ነው የሪጂናል ጋቨርንመንት አለ ያለ ፓርላመንት ምናምን በተለያየ ክልል አጠራሩ በተለያየ ሊሆን ይችላል። ዞሮ ዞሮ ግን የክልል ፓርላማ አላቸው። ስለዚህ እነሱ ነው በጀት የሚያጸድቁ። ፌደራል መንግስት ደግሞ በድጎማ መልክ በተለያየ ርዕስ የሚሰጣቸው አለ። ነገር ግን ለውጭ ርዕስ በዚህ ለዚህ 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 ብለው እንትን የሚመድቡት ደግሞ እነሱ ናቸው። በእነሱ ስር አስፈጻሚ አካላት አለ። አስፈጻሚ አካላት ቢሮ፣ ለምሳሌ ትምህርት፣ የተለያዩ የቢሮዎች ይኖራሉ። እንግዲህ ግብርና በለው ምናምን አጠራሩ ይለያያል። በየግ እነሱ የበጀት አዘጋጅተው ለክልሉ ካቢኔው አቅርባሉ። ካቢኔው እንግዲህ ለክልሉ ፓርላማ አቅርቦ እያጸደቀ የምተገብሮ ነው። እና በአጠቃላይ ክልሎች ናቸው ለዚህ ኃላፊነት ያላቸው። የምንጠይቀውም ክልሉን ነው ማለት ነው።
ምላሽ ካላገኛችሁ አልፋችሁ መሄድ የለባችሁም ወይ ተብሎም የጠየቁት ዶክተር ዮሐንስ ጉዳዩን ለትምህርት ሚኒስቴር አሳውቀናልም ብሏል።
ይህ ሁሉንም አካላት ድምፅ እናሰማለን። ምራን ካልተከፈላቸው ማስተማር አይችሉም። ማስተማር ካልቻሉ ትውልድ ነው የሚጎዳው። ትውልድ ከተጎዳ አገር ነው የሚጎዳው። ስለዚህ ሁሉንም አካላት እናሳስባለን፣ ትምህርት ሚኒስቴር እናሳውቃለን።
የትምህርት ሚኒስቴር የህዝብ ግንኙነት ቡድን መሪም አቶ አግማስ የታረቀኝ ክልሎችን እንጂ ትምህርት ሚኒስቴርን ጉዳዩ አይመለከትም ብሏል።
ሞዝ እኮ ያው ክልሉ ነው የሚከፍለው። ክልሉ የራሱን በጀት ነው የሚከፍለው እና ከኛ ጋር አይገናኝም የክልሎቹ።
እንዲሁ ትምህርት መቋረጡ ሳሆን አንዳንድ ቦታ ትምህርት ቆሟል።
ያው ክልሎቹ ናቸው እነዚህ ምራን የሚያደርጉት። እኛ ጋር ያሉት ዩኒቨርሲቲዎቹ ናቸው። ያው ክልል ትምህርት ቤቶች እኮ የክልሎቹ ናቸው።
ቪኦኤ ለክልሉ ትምህርት ቢሮ ኃላፊ ለዶክተር አባዮ ታደሰም በተደጋጋሚ ስልክ ብደውላቸውም ስልካቸውን ስለማያነሱም ለተላከላቸውም አጭር የጽሑፍ መልእክት መልስ ለማይሰጡ አስተያየታቸውን ለማካተት አልቻልንም። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘ ጎዳና ግን የሚመራውን ጥያቄም የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የዞኑ መንግስት የፈጠረው ችግር መሆኑን ያመኑት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘም ስራ ያልገቡ መምህራን ካሉ ጥያቄያቸውን ማቅረብ ያለባቸው ስራቸውን እየሰሩ ነው ያሉ ሲሆን መምህራኑ ግን በዚህ አይስማሙም።
ይጋ ሰው ህዝቡ እየሞተ እያለ ደሞዝ የአምሌ ወር ሳንወስድ እስካሁን እያለን ደሞዝ ከፍለናል እያሉ ነው። ትምህርት ተጀምሯል እያሉ የእነሱ ሁሉም ውሸት መረጃ አይደለም። መቼ እውነቱን ነው ተናግሮ ያውቃሉ?
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት በወርሃ ነሐሴ 2016 ባወጣው ሪፖርት ክልሉም በአዲስ መልክ መደራጀቱና አዳዲስ የወረዳ መዋቅሮች መፈቀዳቸውን አስታውቋል። በወላይታ ዞን ብቻ 16 የነበረው የወረዳዎቹ ቁጥር ወደ 23 ማደጉና የዞኑ የመንግስት ሰራተኞችም ቁጥር ከ23 ሺህ ወደ 61 ሺህ ማሻቀቡን አስታውቆ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።